The Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 8 2013 ዓ.ም ምረት ዝግጅታችን ጀመረ። የኢትዮጵያ መንግስት አንዳንድ የሰብአዊ እርዳታ ድርጅቶችን ከሀገር ሊያስወጣ እንደሚችል አስጠነቀቀ።
የእውነትም ለሰላም የሚተጋ በርግጥም ኢትዮጵያው ሰላም እንዲፈጠር የሚያስብ በርግጥም የሰብአዊ ቀውስ እንዳይፈጠር የሚሰጋ በርግጥም ኢትዮጵያ ስትቸገር እኛ ምን ቸገራን ብሎ የሚያስብ የዓለም ማህበረሰብ አካል በሌላኛው ወገን የሚደረገውን ትንኮሳ እንዲኮንን እንዲያጋልጥ እንዲያስቆም መንግስትሪውን ያቀርባል። ይሄው በዚህ ከከተለ ግን በየትኛውም ሰበብ በየትኛውም ምክንያት አገራችን ልትፈርስ የሚፈቀድ መንግስት ለማይኖር በዚህ ምርጫ ኢትዮጵያ ህዝብ የወሰነው ውሳኔ የኑ ስለሚያረጋግጥ መንግስት አስፈላጊውን እርምጃ ለመውሰድ ይገደዳል።
የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ናቸው። ባብይ ርዕስ ሙሉ ዘገባውን እናስደምጣችኋለን። የአማራ ክልል መንግስት ህወሓት ላይ በተወሰደው የማጥቃት ዘመቻ ድል እየቀናቸው መሆኑን አስታወቁ። የሶማሌ ክልል ተፎካካሪ ፓርቲዎች የጋራ ምክር ቤት አቋቋሙ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ደሳለኝ መኮንን ፍርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እናስተለኝ እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት የምግብና የግብርና ድርጅት ፋኦ በረሃብ በተጎዳው በሰሜን ኢትዮጵያ የክረምት ዝናቡ ወቅት ለአርሶ አደሩ እህል ለመዝራትና የምግብ ምርቱን መልሶ ለማሳደግ እንዲችል የተጣበበ እድል የፈጠረለት መሆኑን ገለጸ። ይሁን እንጂ ለእርዳታ የሚውል ገንዘብ ካልተገኘና የረድኤት ድርጅቶች ተደራሽነት ካልተሻሻለ በስተቀር ያ ጠባብ እቅድ ሊባክን ይችላል ብሏል። በርካታ አርሶ አደሮች የዘር እህል፣ በሬዎችና ሌሎችም እንስሳት እንዲሁም ሌሎች ለግብርና ምርት የሚያስፈልጉ ግብአቶች ተዘርፈውባቸዋል። የብድር አገልግሎትና ለዘር የሚያውሉት እህል የሚገዙበት ገበያም የለም ሲል ፋኦ እንዳሳሰበ የዋና ጸሐፊ አንቶኒዮ ጉቴሬዥ ረዳት ቃል አቀባይ ፍሎሬንሲያ ኒኖ በትናንት መደበኛ ገለጻቸው ተናግረዋል። በዚህም የተነሳ የምግብ ምርት ሙሉ በሙሉ ተቋርጧል ያለው ፋኦ በክልሉ በምግብ እጥረት ከሁሉም በከፋ ደረጃ ለተጋለጡ 1.2 ሚሊዮን የሚሆኑ ሰዎች መርጃ በአስቸኳይ የ30 ሚሊዮን ዶላር ድጋፍ መጠየቁን የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይዋ ጨምረው አስታውቀዋል። በሌላ ዜና የትግራይ ክልል ነዋሪዎች እየጨመረ በመጣው የምግብና የነዳጅ ዋጋ ውድነት በእጅጉ ተጎድተዋል ሲል ዓለም አቀፍ ቀይ መስቀል ICRC አሳሰበ። ከዘጠኝ ወራት በፊት የተቀሰቀሰውን ግጭት በተከተለው ቀውስ የንግድ እንቅስቃሴዎች እንደተስተጓጎሉ ዓለም አቀፍ ቀይ መስቀል ባወጣው መግለጫ ጠቅሶ ባለፉት 2 ሳምንታት ውስጥ ደግሞ እንቅስቃሴው ሙሉ በሙሉ ከተቋረጠ ወዲህ የምግብ ዋጋ በከፍተኛ ደረጃ እያሻቀበ ሄዷል ብሏል። በክልሉ በጠቅላላ ባንኮች ዝግ በመሆናቸው ህዝቡ እጁ ላይ ያለው ለመሰረታዊ ቁሳቁስ አቅርቦት መግዣ የሚውል ገንዘብ እያለቀበት ነው ብሏል ቀይ መስቀል። ፋብሪካዎች ተጎድተዋል ወይም ወድመዋል ያለው የቀይ መስቀሉ መግለጫ የንግድ ድርጅቶች በመዘጋታቸው ሰራተኞች ከስራ ተፈናቅለዋል ብሏል። በጤና ጥበቃው ዘርፍ ለህሙማን የሚያስፈልግ ኦክስጂን የሚያመርተው ብቸኛ ተቋም መዘጋቱን እና ላይ ያሉት ጥቂት ሆስፒታሎች ከስራ ውጪ ከሆኑ የጤና ጣቢያዎች በሚላኩ ህሙማን ተጨናንቀዋል ያለው ቀይ መስቀል በሀገሪቱ ዙሪያ በተደቀነው የኮቪድ-19 ወረርሽኝ ቀውስ ሳቢያም እጥረቶች መከሰታቸውን ያወሳው በክልሉ የኤሌክትሪክና የነዳጅ አቅርቦት ባለመኖሩ የጤና ጥበቃ ተቋማትና የውሃ ማጣሪያዎች በአብዛኛው በጄኔሬተሮች እንደሚሰሩ ዓለም አቀፍ ቀይ መስቀል አመልክቶ ሰብአዊ እርዳታ ሊተካ የማይችል በመሆኑ የተቋረጠው መደበኛ የንግድ እንቅስቃሴና የአቅርቦት ሰንሰለቱ እንዲቀጥል ማድረግ በወሳኝነት የሚያስፈልግ ነው ብሏል ባወጣው መግለጫ። በሌላ በኩል ትግራይ ውስጥ አለ የተባለውን የምግብ እጥረትና የበረታ የረሃብ አደጋን በሚመለከት የኢትዮጵያ መንግስት የተናጠል ተኩስ አቁም ውሳኔ ላይ ከደረሰባቸው ነጥቦች አንዱ ሰብአዊ ምክንያት መሆኑን እርዳታ ያለ ጸጥታ ስጋት መድረስ እንዲችልና አርሶ አደሩም የዝናቡን ጊዜ እንዲጠቀምበት መሆኑን ገልጿል። እርዳታ እንዳይደርስ በማድረግ አሁን ትግራይ ውስጥ ያሉት መሪዎች መስመሩን የጦር ቀጣና አድርገውታል ሲሉ የመንግስቱ ባለስልጣናት የሚከሱ ሲሆን የውጭ ጉዳይ ሚኒስትር ደኤታው ሬድዋን ሁሴን ዛሬ በሰጡት መግለጫ አንዳንድ ዓለም አቀፍ የረድኤት ድርጅቶች እርዳታ ከማስተባበር ይልቅ በመንግስቱ ላይ ፕሮፓጋንዳ በማስተባበር ላይ አትኩረዋል ሲሉ ኮንነዋል። ይህንን ዘገባ በመጽሔት ክፍለ ጊዜ በአብይ ርዕስ ይዘነዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜና፣ በአፍሪካ ሀገሮች በኮቪድ-19 ህመም ሆስፒታል የሚገቡት ሰዎች ቁጥር በፍጥነት እየጨመረና የኦክስጂንና የጽኑ ህሙማን መኝታ እጥረት ባየለበት በአሁኑ ወቅት በሽታው ሳቢያ ባለፈው ሳምንት ህይወታቸውን ያጡት ሰዎች ቁጥር ተቀደመው ሳምንት በ40% መጨመሩን የዓለም የጤና ድርጅት አስታወቀ። ባለፈው ሳምንት በኮቪድ ምክንያት ህይወታቸውን ያጡት ሰዎች 6273 እንደነበረና ከዚያ በቀደመው ሳምንት ግን 4384 እንደነበረ የዓለም የጤና ድርጅቱ መግለጫ በንጽጽር አስቀምጦታል። ባለፈው ሳምንት በኮቪድ ምክንያት ከሞቱት ሰዎች መካከል 83% በናሚቢያ፣ ደቡብ አፍሪካ፣ ቱኒዚያ፣ ዩጋንዳና ዛምቢያ ውስጥ መሆናቸውን መግለጫው ጨምሮ ገልጿል። በአህጉሪቱ በኮሮና ቫይረስ የሚያዘው ሰው ቁጥርም ላለፈው 8 ተከታታይ ሳምንት እየጨመረ መሄዱን ጨምሮ አስታውቋል። በዚህ ሳምንት ማክሰኞ ከ6 ሚሊዮን እንዳለፈ ገልጾ ባለፈው ወር ብቻ ቁጥሩ በ1 ሚሊዮን መጨመሩንና በዚህ ደረጃ ባጭር ጊዜ ሲጨምር ይህ የመጀመሪያ መሆኑን ሳይጠቅስ አላለፈም። በቫይረሱ ለሚያዙ ሰዎች ቁጥር ማሻቀብ ምክንያቶቹን ሲዘረዝርም አንድም ሰዎች ወረርሽኙን ለመከላከል በሚያስፈልጉት ቁልፍ እርምጃዎች መሰላቸቱና የተለያዩ የቫይረሱ ዝርያ አይነቶች በይበልጥ እየተስፋፉ መምጣታቸው መሆኑን አውስቷል። ከሁሉም በፍጥነት የሚተላለፈው ዴልታ የሚባለው የኮሮና ዝርያ 21 የአፍሪካ ሀገሮች መታየቱን ገልጾ አልፋ የሚባለው በ35 ቤታ የተባለው ዝርያ ደግሞ 30 ሀገሮች ውስጥ እንደታየ የዓለም ጤና ድርጅት አስታውቋል። የሱዳን ምክትል ፕሬዝዳንት ትናንት ረቡዕ አጎራባቿን ደቡብ ሱዳንን መጎብኘታቸው ተገልጿል። ወደዚያ የተጓዙት ሀገራቸው ለጎረቤቷ ለደቡብ ሱዳን ያላትን ድጋፍ ለመግለጽና ለሀገሪቱ መንግስትና ታጣቂዎቹ ቡድኖች በሙሉ የሰላም ስምምነታቸውን ተግባራዊ እንዲያደርጉ ለመማጸን መሆኑ ተገልጿል። የሱዳን የሽግግር መንግስት ምክትል ፕሬዝዳንት መሐመድ ሐምዳን ዳጋሎ ከደቡብ ሱዳን ፕሬዝዳንት ሳልቫኪር ጋር ተወያይተዋል። ከውይይታቸው በኋላ በሰጡት መግለጫ የሰላም ስምምነቱ ተፈራራሚዎች እስካሁን ተግባራዊ ያልሆኑትን የጸጥታ አደረጃጀትና ሌላም የስምምነቱ ክፍሎች ስራ ላይ እንዲያወሉ ሱዳን ድጋፍ መስጠቷን ትቀጥላለች ሲሉ አልገብተዋል። ፈረንሳይ ማሊ ውስጥ ካሏት የጦር ሰፈሮች የተወሰኑትን ለመዝጋት በቅርቡ ያደረገችው ውሳኔ ከማሊ ህዝብ በኩል ድብልቅ ምላሾች እየተሰማበት ነው። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን ሀገራቸው በዘንድሮ የአውሮፓ 2021 ዓመተ ምህረት ማብቂያ ማሊ ውስጥ ካሏት የጦር ሰፈሮች መካከል 3ቱን እንደምትዘጋና ሂደቱ በሚቀጥለው ዓመት አጋማሽ እንደሚጠናቀቅ ባለፈው ሳምንት ነው ያስታወቁት። የፈረንሳዩ ፕሬዝዳንት ውሳኔውን ይፋ ያደረጉት ባለፈው ሳምንት የቡርኪና ፋሶ፣ የኒጀርና የማሊን ጨምሮ የአምስቱን የአፍሪካ ሳህል አካባቢ ሀገሮች መሪዎች ጉባኤ ማብቂያ ላይ ነው። ቪኦኤ ያነጋገራቸው አንዳንድ ነዋሪዎች ፈረንሳይ ማሊ ውስጥ ያላትን ኃይል ለመቀነስ መወሰኗ እንዳሳዘናቸው ሲገልጹ፣ ሌሎች ደግሞ ምንም ውጤት ስላላመጡ ቢወጡ ይሻላል ማለታቸውንና ሌሎች ደግሞ የተለያዩ ሰራዊቶች ቢኖሩም የጸጥታው ሁኔታ ስላልተቀየረ የራሳችንን ቀውስ ራሳችን መፍትሄ ብንፈልግለት ይሻላል ይውጡ ማለታቸውን ዘገባው አትቷል። በያዝነው የአውሮፓውያኑ 2021 የመጀመሪያ አጋማሽ ባህር አቋርጠው አውሮፓ ለመግባት በጉዞ ላይ ሳሉ ለህልፈት የተዳረጉ ፍልሰተኞች ቁጥር ባለፈው ዓመት በተመሳሳይ ጊዜ ከነበረው ጋር ሲነጻጸር በእጥፍ እንደጨመረ ዓለም አቀፉ የስደተኞችና ከስደት ተመላሾች ጉዳይ ድርጅት IOM አስታወቀ። ሳቢና ካስቴልፍራንኮ ከሮም ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
ባህር አቋርጠው አውሮፓ ለመዝለቅ በሚያድርጓቸው ጉዞዎች ላይ ህይወታቸውን ለማጣት የሚዳረጉት ሰዎች ቁጥር በእጅጉ መጨመሩ ያሳስበው መሆኑን ነው IOM ያስታወቀው። ድርጅቱ በትላንት መግለጫው ይፋ እንዳደረገው በያዝነው የአውሮፓውያኑ 2021 የመጀመሪያዎቹ 6 ወራት ብቻ አውሮፓ ለመግባት በጉዞ ላይ ሳሉ ህይወታቸውን ያጡት ሰዎች ቁጥር 1146 መድረሱንና ይህም አሃዝ ባለፈው ዓመት ተመሳሳይ ጊዜ ከተዘገበው የፍልሰተኞቹ ተመሳሳይ ክፍት አጋር ሲነጻጸር ከእጥፍ በላይ መሆኑ ነው። ከነኚህም አብዛኞቹ የሞቱት የሜዲትራኒያን ባህር አቋርጠው ለመሻገር ሲሞክሩ ነው። አመቱ ባህር ተሻግረው መስል ጉዞ ለማድረግ በመኮሩ ሰዎችን ቁጥር በአጠቃላይ በከፍተኛ ደረጃ መጨመሩንና ቁጥራቸው ከ31500 በላይ የሚደርሱ ሰዎች በሰሜን አፍሪካ ባለስልጣናት መያዛቸው ተዘግቧል። ባለፈው አመት በተመሳሳይ ወቅት በጠረፍ ባለስልጣናት ቁጥጥር ስር የዋሉትና ከአደጋው የተረፉ ሰዎች ቁጥር በጠቅላላው ከ23000 በመጠኑ ብቻ ከፍ ያለ እንደነበር ነው የተመለከተው። ከፍልሰተኞቹ የሚበዙት ከቱኒዚያ ተነስተው ወደ ጣሊያን በማምራት ላይ የነበሩ መሆናቸውን ባለስልጣናቱ ጨምረው ገልጠዋል። የጣሊያን የሀገር ውስጥ ጉዳይ ሚኒስትር ሉቻና ላሞርጄዜ ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ባህር አቋርጠው ከዚያ የሚደርሱት ፍልሰተኞች ቁጥር በከፍተኛ መጠን እየጨመረ መምጣቱ ያሳሰባቸው መሆኑን ተናግረዋል።
L'Italia sta sopportando davvero tanto le conseguenze di questa crisi, quindi è giusto che essendo migrante economico.
በዚያች ሀገር ከተከሰተው ከፍተኛ የመጣኔ ሀብት ቀውስ ጋር ተያይዞ ባለፈው የሐምሌ ወር ከቱኒዚያ የመጡ ስደተኞች ቁጥር በእጅጉ መጨመሩን የተናገሩት ላሞርጄዜ ጣሊያን ውስጥ መቆየት የማይፈቀድላቸውና ወደ ሀገራቸው እንዲመለሱ የሚደረጉ የኢኮኖሚ ስደተኞች ናቸው ብለዋል። ይህ በእንዲህ እንዳለም ከባህር ሰጥሞ የሚያልቀውን ስደተኛ ህይወት ለመታደግ አገሮች አስቸኳይ እርምጃዎችን መውሰድ አለባቸው ሲሉ የIOM ዋና ዳይሬክተር አንቶኒዮ ቪቶሪኖ ጥሪ አቅርበዋል።
አሉላ ከበደን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ ያለን ዜና በዚህ ያበቃል።
እኛም ቆንጅታዬን ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ ባጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሐምሌ 8 2013 ዓመተ ምህረት ዝግጅታችን ነው።
ቢያንስ በእኛ በኩል ማድረግ የምንችለው የሰፕላይ ችግር እንዳለባቸው እናውቃለን። የሰፕላይ ችግራቸው እንዲፈቱ የሱዳን መንገድ እንከፍትላቸዋል። ምዕራብ ትግራይ ባይተር ውስጥ ነጻ የሚወጣ ይሆናል። የጅቡቲ መንገድ መጠቀም ይችላሉ። ስለዚህ በእኛ በኩል የምናደርገውን ሁሉ እናደርጋለን።
የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳን የሰማችሁት ስለ እርዳታና ስለ ውጭ ድርጅቶች በተመለከተ ከተናገሩት የተቀነጨበ ነው። በክፍል 2 አጋማሽ ቃለ ምልልሳቸውን ይዘን እንቀርባለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንወሰዳችሁ። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን ዛሬ በሰጡት መግለጫ በእርዳታ አቅርቦት ሰበብ ህወሓትን የሚያስታጥቁ የሰብአዊ እርዳታ አስተባባሪዎች መኖራቸውን በመጠቆም መንግስት አንዳንድ የሰብአዊ እርዳታ ድርጅቶችን ከሀገር ሊያስወጣ እንደሚችል አስጠንቅቀዋል። ህወሓት ጦርነት ለመቀስቀስ ትንኮሳ እየፈጸመ እንደሚገኝ የገለጹት አምባሳደር ሬድዋን ትንኮሳው ከቀጠለ መንግስት የተኩስ አቁም ስምምነት ውሳኔውን በማጤን እርምጃ ለመውሰድ እንደሚገደድ ተናግረዋል። ዓለም አቀፉ ማህበረሰብም የህወሓትን ድርጊት እንዲያወግዝ ጠይቀዋል። ይሁን እንጂ የትግራይ ክልልን ወደ መምራት ዳግም መመለሳቸውን የገለጹት ዶክተር ደብረጽዮን ገብረ ሚካኤል የክልሉ ህዝብ መብቶቹን ሙሉ በሙሉ ለማስከበር የጀመረውን ትግል እንደሚቀጥል ማስታወቃቸው ይታወሳል። አምባሳደር ሬድዋን ዛሬ መግለጫ ሲሰጡ ኢትዮጵያ በታሪኳ ከተጋፈጠቻቸው አስከፊ ፈተናዎች አንዱን በአሁን ወቅት በመጋፈጥ ላይ መሆኗንና ሀገሪቱ እንድትበተን ጫናዎች እየበረቱ እንደሚገኙ አስታውቀዋል። ወዳጅ ሀገራት ድጋፍ እንዲያደርጉም ጠይቀዋል። በትግራይ ካለው የሰብአዊ መብት ጥሰት ጋር በተያያዘ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የጸደቀውን የውሳኔ ሐሳብ በኢትዮጵያ ላይ ማዕቀብ ለመጣል የተደረገ ቅድመ ሁኔታ በማለት አምባሳደር ሬድዋን በጽኑ አውግዘዋል። ዝርዝሩን ኬኔዲ አባታ አጠናቅሮታል፣ እንደሚከተለው ይቀርባል።
የኢትዮጵያ መንግስት አወጅኩ ያለውን የተናጠል ተኩስ አቁም ተከትሎ ከተፈጠሩ ክስተቶች ጋር በተያያዘ የዓለም አቀፉን ማህበረሰብ ምላሾችና የመንግስትን ቀጣይ ውሳኔ በማስመልከት የውጭ ጉዳይ ሚኒስቴር ዛሬ መግለጫ ሰጥቷል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን የፌዴራል መንግስቱን አቋም ባንጸባረቁበት መግለጫቸው የተናጠል ተኩስ አቁሙ የኢትዮጵያ መንግስት ተኩስ እንዲያቆምና ያልተገደበ የሰብአዊ ተደራሽነት እንዲፈቅድ ሲወተውቱ ለቆዩ ዓለም አቀፍ አካላት ምላሽ ይሆናል ተብሎ ቢታሰብ ሰብም አፍራሽ ብለው የገለጿቸው ዝንባሌዎች በስፋት መቀጠላቸውን ገልጸዋል። ለዚህም ከተኩስ አቁም ውሳኔው በኋላ አንዳንድ ያሏቸው አካላት ውሳኔውን ለማጣጣልና ለማሳነስ መሞከራቸውን፣ ከህወሓት ወገን የሚደረጉ ያሏቸውን ትንኮሳዎች ከማውገዝ አንጻር ያለው ተነሳሽነት አናሳ መሆኑን፣ እንደርሳቸው ገለጻ ህወሓት ህጻናትን ለጦርነት መልምለው ሲያሰልፍ በዝምታ ከመመልከት ባለፈ አንዳንድ ዓለም አቀፍ ሚዲያዎች ድርጊቱን በአውንታዊነት መዘገባቸውንም በማሳያነት ጠቅሰዋል። ይህም ግጭቱ እንዲቆም ይፈልግ ነበር ወይ የሚል ጥያቄ መንግስት እንዲያነሳ ማስገደዱን ነው አምባሳደር ሬድዋን የተናገሩት።
መንግስት ተኩስ አቁሞ አከባቢውን ለቆ የወጣው ለህዝቡም እረፍት ለሰላምም እድል ለመስጠት እንጂ የግጭቱን ቀጠናና ስፍራ ለመቀየር አልነበረም። ይህ ውደት በግላጭ እየታየ ባለበት ሁኔታ ሁላችንም ስንጠይቀው ስንወተውትለት የነበረውን የተኩስ ማቆም ለህዝቡ ፎይታ የመስጠት እርዳታ ለማድረስ የሚያስችል መደላደል የመፍጠርን አስፈላጊነት ይጎዳልና መቆም አለበት ብሎ የሚኮንን አካል ብዙ አለመሆኑ፣ በእርግጥም የግጭቱ መቆም ይፈልጋል የሚል ጥያቄ መንግስት እንዲያነሳ አስገድዶታል።
ከሁለት ሳምንታት በፊት የተራድኦ ስራውን በድጋሚ ከጀመረ በኋላ ባለፈው ሰኞ ዕለት በ50 የጭነት መኪኖች 900 ቶን የሚመዝን የምግብ ድጋፍ ወደ መቀሌ ማድረሱን ያስታወቀው ዓለም አቀፉ የምግብ ፕሮግራም WFP አስቸኳይ የምግብ ድጋፍ ያስፈልጋቸዋል ላላቸው 4 ሚሊዮን ሰዎች ከፍተሻ ጋር በተያያዘ ድጋፍ በፍጥነት ማቅረብ እንዳልቻለ አስታውቋል። ሌሎች የረድኤት ድርጅቶችም አሁንም ድረስ ያልተገደበ ተደራሽነት እንዲኖር መጠየቃቸውን ቀጥለዋል። ይሁንና አምባሳደር ሬድዋን በሰጡት መግለጫ ሰብአዊ እርዳታ ለማቅረብ የሚያስችሉ ምቹ ሁኔታዎች መፈጠራቸውን በመግለጽ በመንግስት ላይ የሚቀርቡ ስሞታዎችን አውግዘዋል።
መንግስት በስፍራው በነበረበት ወቅት የሚስተጋባው ክስ መቀጠሉ አብዛኛዎቹን ችግሮች ፈቶም እያለ በራ ፈቅዶ እያለ በራ ታግዷል ማለት፣ በተለይ በአፋርና በአማራ በትግራይ ደቡብ ክልል አካባቢ ላይ እህል መግባት የሚቻልበት እርዳታ ማሳለፍ የሚቻልበት ምቹ ሁኔታ ተፈጥሮ የጋራ ኮሚቴን ተዋቅሮ ከተባበሩት መንግስታት የተለያዩ አካላት ጋርና ከመንግስት የተቀናጀ ስራ እየተሰራ ባለበት ሁኔታ አንዳንዶች ብራሰልስም ኒውዮርክም ጄኔቫም ተቀምጠው አሁንም ያንኑ ክስና ስሞታ ለማስተጋባት ያላቸው ፍላጎትና ተነሳሽነት ሲታይ መሰረታዊ ፍላጎት እርዳታ የማቅረብ ነበር የሚል ጥያቄ ለማስነሳት የሚጋብዝ ነው።
በአውሮፓ ህብረት አቅራቢነት በትግራይ ክልል ካለው የሰብአዊ መብት ጥሰት ጋር በተያያዘ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት የጸደቀውን የውሳኔ ሐሳብም በጽኑ አውግዘዋል። አምባሳደር ሬድዋን ሁሴን ውሳኔውን በኢትዮጵያ ላይ ማዕቀብ ለመጣል የተደረገ ቅድመ ሁኔታ ብለው ነው የገለጹት።
ሰሞኑን ጄኔቫ ላይ ተካሄደው የተቀናጀ ማዕቀብ ለመጣል ቅድመ ሁኔታ የሚሆን ለጊዜው በአንዳንድ አካላት አሁንም ፍጭ የሚታይበት ያለው ነገር ግን የጋራ ምርመራን በተመለከተ በአካባቢው ላይ ግጭት ከተፈጠረበት ጊዜ ጀምሮ በማንም ይፈጸም በዜጎች ላይ ደረሱ የሚባሉ ጉዳቶችን የማጣራት ጉዳይን መንግስት አንድም ለአፍሪካ የሰዎችና ሰብአዊ መብቶች ኮሚሽን ሁለቱም ለተባበሩት መንግስታት ሰብአዊ መብት ኮሚሽን ግብዣ በማቅረብ በተለይም ከተባበሩት መንግስታት ሰብአዊ መብት ኮሚሽን ጋራ በጋራ ምርመራ ካሄደው ሰው መደበው ምርመራውም አንድ መልክ ይዞ እየተካሄደ ባለበት የተባበሩት መንግስታት ሰብአዊ መብት ኮሚሽንም ጥያቄ ባላቀረበበት መንግስት አልተባበረኝም የሚል ስሞታ በሌለበት ከባድ ድራማ በመስራት አንዳንድ ሀገሮችንም በማስፈራራት አንዳንዶቹንም በማባበል የውሳኔ ሐሳብ ቀርቦ በኢትዮጵያ ላይ ያቋም መግለጫ እንዲወጣ ለማድረግ የተደረገው እንቅስቃሴ መንግስት የወሰዳቸውን አውንታዊ ሁኔታዎችን በሙሉ በመካድ መንግስትን የማካለል ሂደቱን አጠናክሮ የመቀጠል ሁኔታ ታይቷል።
አንዳንድ የአውሮፓ ህብረትና ሌሎች የምዕራቡ ዓለም ሀገራት ባለስልጣናት እንደ አምባሳደር ሬድዋን አገላለጽ ጉዳዩ የግላቸው እስኪመስል ድረስ አንድ ወገንን የሚደግፍ አቋም በቋሚነት በማስተጋባት ኢትዮጵያን የማጨናነቅና የማዋከብ ተግባር አጠናክረው ስለመቀጠላቸው ነው የተናገሩት። በእርዳታ አቅርቦት ሰበብ ህወሓትን የሚያስታጥቁ የሰብአዊ እርዳታ አስተባባሪዎች መኖራቸውን በመጠቆም መንግስት አንዳንድ የሰብአዊ እርዳታ ድርጅቶችን ከሀገር ሊያስወጣ እንደሚችልም አስጠንቅቀዋል።
አንዳንድ የሰብአዊ እርዳታ አስተባባሪዎች በሌሎች ሀገሮች እንደተለመደውና በአገራችንም ከዚህ በፊት ታይቶ እንደሚታወቀው በእርዳታ እህልና ከእርዳታ አቅርቦት ጋር በማያያዝ ሌላኛውን ወገን የማስታጠቅ በዚህ ምክንያት ቀውሱ እንዳይበርድ ለማድረግ የሚያስችል አፍራሽ ሚና እንደሚጫወቱ ይታወቃል። በአገራችን ይሄ ከዚህ በፊት ተሞክሮ እንደሚታወቅ በዚህ ግጭት ውስጥም ባለፉት 8 ወራት ያጋጥመው እንደሚታወቅ ለዚህም መልክ መያዝ እንዳለበት መንግስት ሲያሳስብ ቆይቷል። አንዳንድ አካላትም በተለይ የተባበሩት መንግስታት ድርጅት ሰብአዊ እርዳታ እናስተባብራለን የሚሉ አንዳንድ ወገኖች በተናጠል ኢትዮጵያ ውስጥ ቁጭ ብለው እንዲያስተባብሩ ከተመደቡ ሰዎቻቸው ውጪ ከርቀት ላይ ሆነው ከእርዳታ ይልቅ ፕሮፓጋንዳ የማስተባበር ኢትዮጵያ መንግስት የማካለብ የማጠልሸት ስራ ዘመቻ በስፋት ከፍተው ይገኛሉ። ይህንንም መንግስት ለማስጠንቀቅ ሞክሯል። ጉዳዩ በዚህ የሚከተል ከሆነ አገረ ማዳን ኃላፊነቱን ስለሚወጣ ከአንዳንዶቹ ጋር አብሮ የመስራት ሁኔታውን እንደገና እንደሚቃኘው አንዳንዶቹንም ከሀገር ለማስወጣት የሚገደድበት ምቹ ሁኔታ እየተፈጠረ በመሆኑ የተባበሩት መንግስታትም ይሁን ማንኛውም ኢትዮጵያን እረዳለሁ የሚል በእርዳታ ላይ መታጠር ሰብአዊነት ላይ ታጥሮ እንቅስቃሴ ማድረግ እንደሚገባው ለማሳሰብ ይወዳል።
የኢትዮጵያ መንግስት የተናጠል ተኩስ አቁም ውሳኔ በማሳለፍ ወታደሮቹን ከትግራይ ማስወጣቱ ለሰላም ሲባል የተደረገ ቢሆንም ዋጋ ያስከፈለ ነው ያሉት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን በህወሓት የሚደረገው ትንኮሳ ከቀጠለ ግን መንግስት ውሳኔውን በማጤን እርምጃ ለመውሰድ እንደሚገደድ አንስተዋል።
በሌላኛው ወገን የሚደረገው ትንኮሳ በዚሁ ከቀጠለ ግን መንግስት ያሳለፈውን ውሳኔ እንደገና ለማጤን በዚህ ምክንያት ሁሉን አቀፍ እርምጃ ለመውሰድ የሚገደድበት ሁኔታ እየተፈጠረ ይገኛል። የእውነትም ለሰላም የሚተጋ በርግጥም ኢትዮጵያ ውስጥ ሰላም እንዲፈጠር የሚያስብ በርግጥም የሰብአዊ ቀውስ እንዳይፈጠር የሚሰጋ በርግጥም ኢትዮጵያ ስትቸገር እኛም እንቸገራን ብሎ የሚያስብ የዓለም ማህበረሰብ አካል በሌላኛው ወገን የሚደረገውን ትንኮሳ እንዲኮንን፣ እንዲያጋልጥ፣ እንዲያስቆም መንግስትሩን ያቀርባል። ይሄው በዚሁ ከቀጠለ ግን በየትኛውም ሰበብ በየትኛውም ምክንያት አገራችን እንድትፈርስ የሚፈቀድ መንግስት ስለማይኖር በዚህ ምርጫም የኢትዮጵያ ህዝብ የወሰነው ውሳኔ ይህንኑ ስለሚያረጋግጥ መንግስት አስፈላጊውን እርምጃ ለመውሰድ ይገደዳል።
እርሳቸው ይህን ይበሉ እንጂ የትግራይ ክልልን ወደ መምራት ዳግም መመለሳቸውን የገለጹት ደብረጽዮን ገብረ ሚካኤል የክልሉ ህዝብ መብቶቹን ሙሉ በሙሉ ለማስከበር የጀመረውን ትግል እንደሚቀጥል ማስተዋወቃቸው ይታወሳል። አምባሳደር ሬድዋን በዛሬው መግለጫቸው ኢትዮጵያ በታሪኳ ከተጋፈጠቻቸው አስከፊ ፈተናዎች አንዱን በአሁን ወቅት በመጋፈጥ ላይ መሆኗንና ሀገሪቱ እንድትበተን ጫናዎች እየበረቱ እንደሚገኙ ማስተዋወሰው ወዳጅ ሀገራት ድጋፍ እንዲያደርጉ ጠይቀዋል።
አንዶነ እንዳንቆምና ተበትነን እንድንቀር በዚህም ሸብረክ እንድንል የሚደረገው ወከባ ተጠናክሮ ቀጥሏል። በርግጥ ይሄ ሲባል በርካታ ወዳጆችም አሉ። ወዳጆቻችን የሚደርሰው ያለውን ዘመቻ አውቀው እንዲመከቱና እንዲያገዙን፣ ሌሎችም ኢትዮጵያ በታሪኳ ያጋጠማትን ፈተናዎችን በጽናት ተቋቁማ እንዳለፈችው ሁሉ ይህን ጊዜም እንደምታልፈው በማወቅ ራሳቸውን ከእውነት ጋር እንዲያስታርቁ ጥሪ እናቀርባለን።
የኢትዮጵያ ህዝብም ከወትሮው በተለየ አንድነቱን ጠብቆ ለመንግስት ድጋፍ እንዲያደርግ አምባሳደር ሬድዋን መልእክት አስተላልፈዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ك ኬኔዲ አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ወደ አማራ ክልል ባህር ዳር ነው የምንወስዳችሁ። በዘገባው የኢትዮጵያ መንግስት የወሰደውን የተናጥል ተኩስ የማቆም ስምምነት የጣሰው ህወሓት በአማራ ህዝብ ላይ ወረራ መፈጸሙን የተናገሩት የክልሉ ኮሙኒኬሽን ጉዳዮች ዋና ዳይሬክተር አቶ ግዛቸው ሙሉነህ የክልሉ መንግስት የህልውና ዘመቻ ብሎ በሰየመውና ሁለተኛ ቀኑን ባስቆጠረ ዘመቻ ህወሓትን ወደ ነበረበት መመለስ እንደተቻለ ተናግረዋል። ማክሰኞ ዕለት ለአሜሪካ ድምጽ ቃለ ምልልስ የሰጡት የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ የትግራይ እናቶች ዘመቻ በሚል አዲስ ሲያሜ በደቡብና ምዕራብ ትግራይ በጀመሩት አዲስ ዘመቻ ተወረዋል ያሏቸውን የትግራይ መሬቶች በማስመለስ ኮረምና አላማጣ ከተሞችን በቁጥጥር ስር ማስገባታቸውን መግለጻቸው ይታወሳል። አቶ ግዛቸው በበኩላቸው ህወሓት በአንድ ወገን በተደረገው የተኩስ አቁም ስምምነትን በመቀበል ለትግራይ ህዝብ እፎይታ በመስጠትና ራሱንም በመለወጥ ወደ ሰላም መመለስ ሲገባው በአማራ ህዝብ ላይ ክተት አውጆ እንደነበረ አስተዋሰው በዚህም ምክንያት ከመከላከል ወደ ማጥቃት መሸጋገራቸውን ተናግረዋል። በሌላ በኩል ህወሓት በኢትዮጵያ ላይ እያደረሰ ነው ያሉትን በደል በተመለከተም ዓለም አቀፉ ማህበረሰብ ፍትሃዊና ሚዛናዊ አካሄድ እየተከተለ አይደለም ሲሉ ተችተዋል። አቶ ግዛቸው የሰጡትን መግለጫ የተከታተለችው ዘጋቢያችን አስቴር ምስጋናው ዝርዝሩን ታስደምጣናለች።
የፌደራል መንግስቱ በትግራይ ክልል የሚያካሄደውን ዘመቻ አንዳንድ የውጭ ኃይሎች እየተመለከቱት ያለው በተሳሳተ መንገድ ነው ይላሉ የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ ግዛቸው ሙሉነህ። ትክክለኛ መረጃ ቢሰጣቸውም መቀበል አይፈልጉም በማለትም ተናግረዋል። ከዚህ የተዛባ አመለካከት ተነስተው የሚሰጡት ውሳኔም ሚዛናዊ አይደለም ብለዋል። የአንድ ወገን የተኩስ አቁም ስምምነት በነበረበት ጊዜ ህወሓት ንጹሃን የትግራይ ተወላጆችንና የኤርትራ ስደተኞችን ሲገድል አንድም ድምጽ የሆነ ናቸው ኃይል አለመኖሩ እንዳሳዘናቸው አቶ ግዛቸው ገልጸዋል።
በሚያሳዝን ሁኔታ ትነግ እንደፈለገ በማይካድራ ከ1200 ዜጎች በላይ በግፍ ሲጨፈጭፍ አሁን ከሰሞኑ ከተኩስ የአንድ ወገን የተኩስ አቁም ስምምነት ከተደረገ በኋላ ጭምር ኤርትራውያን የሚገኙበትን ካምፕ ድረስ በመሄድ ኤርትራውያንን ሲጨፈጭፉ ሲያፈናቅሉ ባገኙት አጋጣሚ አማራ ክልል ወሰን ጋር ገብተው ተሻግረው መጣው ተከዜን ተሻግረው መጣው የሚያገኙትን ሲገሉ ሲዘርፉ ምንም አይነት ድምጽ አያሰሙ። በተግባር እየተዘረፈ በተግባር እየተጨፈጨፈ ምንም አይነት ነገር ማለት አይፈልጉ። ነገር ግን በውሸት በህዋት ፕሮፓጋንዳ ህዋት በስልጣን ዘመኑ ከፍተኛ ከኢትዮጵያ በዘረፈው ዶላር የሚያስተዳድራቸው የህዋት አክቲቪስቶች አሜሪካ ሆነው መንገድ ዳር ስለተኙ ስለተንከባለሉ ይሄንን እንደውነት በኮንስፓይረሲ እየወሰዱ ስለኛ ያወራሉ፣ እኛ ላይ ጫና ይፈጥራሉ። ይሄ በግልጽ የኢትዮጵያን ትንሳኤ ካለመፈለግ ተለይቶ የሚታይ አይደለም። ይሄን በተግባርም ጭምር እያሳዩት ስለሆነ ፍትሃዊ ባልሆነ መንገድ ጣልቃ እየገቡም ጭምር ጫና ለማድረስ ቢሞክሩና ትክክለኛውን ነገር አውቀው እንኳን ለማገዝ ባይችሉ እንኳን ዝም ብሎ መቀመጥ ሲችሉ የሚያደርጉትን ጫና በፍጹም የማንቀበለው እንደሆነ ለማንሳት ነው።
አንዳንድ የውጭ ሚዲያዎችንም ጭምር ተችተዋል። ህወሓት ህጻናትና ሴቶችን ለጦርነት ሲማግድ እየተመለከተ አንድም ዓለም አቀፍ ሚዲያ መዘገብ አለመቻሉ እንዳሳዘናቸው ቃል አቀባዩ አክለው ገልጸዋል።
በተግባር ሚዲያዎች ገብተው እንዲዘግቡ ፈቅደናል። ቦታው ድረስ የትኛውም የዩኤን አደረጃጀት ገብተው እንዲያዩ ፈቅደናል። ነገር ግን እውነት ለመናገር አይፈቅዱም። በሙሉ አንዳንዶቹ የምዕራባውያን ሚዲያዎችም ለዚህ የተሸጡ ናቸው። እውነት እያደር መታወቁ አይቀርም። እኛ ግን እውነት አለን። እኛ ግፉአን ማን ለማንነታችን ላይ የመጣብንን ለመከላከል ነው ወደ ውጊያ እየገባን ያለው። ይሄ አጠናክረን ነው የምንቀጥል።
የህወሓት አጀንዳ ኢትዮጵያን ማፍረስ ነው ያሉት አቶ ግዛቸው ኢትዮጵያ ስትፈርስ ቆሞ የሚመለከት ዜጋ ስለሌለም ሁሉም ክልሎች ልዩ ኃይላቸውን ወደ ግንባር እየላኩ እንደሆነ አስታውቀዋል። በዚህ መሰረት የኦሮሚያ፣ ሲዳማ፣ ሶማሌ፣ ደቡብና ሌሎች ክልሎች ልዩ ኃይሎች ወደ ግንባር እየተንቀሳቀሱ እንደሆነ አቶ ግዛቸው አስታውቀዋል።
የኦሮሚያ ብሔራዊ ክልላዊ መንግስት እና የሲዳማም ብሔራዊ ክልላዊ መንግስት ልዩ ኃይላቸውን እየላኩ ያሉት በተወካዮች ምክር ቤት ጭምር አሸባሪ ቡድን ተብሎ የተፈረጀ የጋራ ጠላታችን ስለሆነ የጋራ ጠላታችን ደግሞ በህልውና የመጣው በኢትዮጵያ ህልውና ላይም ጭምር ስለሆነ ግጭቱ በአማራና በትግራይ ብቻ ስላይደለም ኢትዮጵያ እናፈርሳለን በቅርብ ቀን እያሉ ነው የሚሰብኩት። እንግዲህ መቼ እንደሚያፈርሷት ባይታወቅም የሚሳካላቸው እንደማይሆን በውል ቢያውቁም የህዝብን ለውጥ አፈንግጦ የወጣው የጋራ ጠላት ስለሆነ ትነግ እሱን ለመዋጋት ወረራውም የጋራ ስለሆነ አማራ ክልል ደግሞ የኢትዮጵያ አንድ አካል ስለሆነ ከክቡር ጠቅላይ ሚኒስትሩ ጀምሮ በማንነታችን ላይ የመጣ ስለሆነ እንግዲህ ድሉን አልጠቀም ካለ ምንም ማድረግ ስለማይቻል በዚያ ደረጃ ያገዙን እንደሆነ መታወቅ አለበት ማለት ነው።
የክልሉ መንግስት የህልውና ዘመቻ ብሎ የሰየመው ጦርነት ሁለተኛ ቀኑን እንደያዘ የገለጹት አቶ ግዛቸው ዘመቻው ውጤታማ መሆኑን ወደ ዝርዝር ሁኔታዎች ሳይገቡ ተናግረዋል። የትግራይ ክልልን በድጋሚ መምራት መጀመራቸውን የገለጹት ደብረጽዮን ገብረ ሚካኤል በሰጡት መግለጫ ውጊያ የሚያካሂዱት በኃይል ተያዙ ያሏቸውን አካባቢዎች ለማስለቀቅ እንደሆነ ተናግረዋል። ባለፉት 8 ወራት ህገ መንግስቱን በመርገጥ የትግራይ ክልል ያስተዳድራቸው የነበሩ መሬቶችን በኃይል ያዛቸው አካላት በአስቸኳይ ለቃቸው እንድትወጡ በማለት ያስጠነቀቁ ሲሆን ይህ ካልሆነ መብታችንን በትግላችን እናስከብራለን ማለታቸው ይታወሳል። ዶክተር ደብረጽዮን የክልሉ ህዝብ መብቶችን ሙሉ በሙሉ ለማስከበር የጀመረውን ትግል እንደሚቀጥልም ገልጸዋል። የአማራ ክልል መንግስትና አንዳንድ የፌደራል መንግስት ባለስልጣናት ግን ህወሓት የወልቃይትና ራያ አካባቢዎችን ወደ ትግራይ ያካለለው ከ30 አመታት በፊት የጨበጠውን ስልጣንና የነበረውን ጉልበት በመጠቀም እንደሆነ ተናግረዋል። ቦታዎቹ ወደ ትግራይ የተካለሉት የኢትዮጵያ ህገ መንግስት ከመጽደቁ በፊት እንደሆነ በማስተዋወስም ሂደቱ ህጋዊ መሰረት እንደሌለው ይገልጻሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ከአሜሪካ ድምጽ የትግረኛ ዝግጅት ክፍል ባልደረባ ሳራ ፍሳህ ጋር ከትላንት በስቲያ ቃለ ምልልስ ያደረጉት የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ በዛሬው ክፍል ሁለት ቃለ ምልልሳቸው ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ ትጥቅ እንዳይፈታ ያስጠነቀቁት ለምን እንደሆነ ተጠይቀው ከሚያብራሩበት የቃለ ምልልሱ ሁለተኛ ክፍል ይጀምራል።
ጥያቄ ነው። ትጥቅ አንፈታም ሳይሆን መታጠቅ አለበት። ከሰላፍቻችን ነው መሰራውና የምንነቀው እንታጠቃለን። ካልታጠቅም በስተቀር በጠላቶቻችን ፍላጎትማ ቢሆን የኢትዮጵያ ደመኛ ጠላት ኢትዮጵያን የማጥፋት የታወጀ አቋም ካለው የሻዕቢያ መንግስት ጋር በመሆን የትግራይን ህዝብ የቀጠቀጡ ኃይሎች መቼም ይተኙልናል ብለን አናምንም። አሁንም በእነሱ ችሎታ አይደለም ከተሞቻችን ነጻ ወጣ ነው። በእነሱ ችሎታ አይደለም አብዛኛውን ትግራይ ነጻ ወጣ ነው። በጉልበት ነው፣ በወጣቶቻችን ጀግንነት ነው፣ በሰራዊታችን ጥንካሬ ነው፣ በህዝባችን ጽናት ነው። ይህንን ለአንድ ላፍታም ቢሆን መዘንጋት የለብንም። አሁንም ቢሆን ዶክተር ደብረጽዮን እንዳለው ህዝባችን መታጠቅ መቻል አለበት። ዘብ ቆሞ መቀጠል መቻል አለበት። የማንንም እንጀራ የማመስ የማንንም ህይወት የማመስ ፍላጎት የለን። ህልውናችንን ለማረጋገጥ የሚያስችል ግን ንቃት ሊኖረን ይገባል። እዚህ ላይ ምንም ጥርጣሬ መኖር መቻል የለበትም። አሁንም ሰላማችን ዋስትና ኖሮት መረጋገጥ የሚችለው ድርድር የሚኖር አይኖር ስንታጠቅ ተደራጅተን ዘብ ስንቆም ነው። ለህልውናችን ዘብ ስንቆም ላፍታም ቢሆን መዘጋት የለበትም። ትክክለኛ ጥሪ ነው።
ወደ እርዳታ ስራው እስኪ እንለፍና የዓለም የምግብ ፕሮግራም እርዳታ እየወሰድኩ ነው እያለ ነው እና እንዴት ነው የምታስተናግዱት?
እኛ ማንኛውም ለህዝባችን እርዳታ ሊያደርስ የሚችል ወገን ከአሁን በፊት በነ አብይ በሻዕቢያ አሁን ከሻዕቢያ ነጻ የወጡ አካባቢዎች ብዙ ናቸው ሊደርስበት የነበረውን መንገላታት እናስቆማለን። ህዝባችን ሊደርስ የሚችል እርዳታ እስከ መጨረሻው ማጠን መጠቀም ያስችልን ነጻ እንቅስቃሴ እንዲኖርላቸው እንፈቅዳለን። ለህዝባችን ስንል እንደተባለው ግን ተኩስ የማቆም አዋጅ አውጃለሁ የሚል መንግስት የዩኤን ከፍተኛ አመራሮችን ሳይቀር ለሰዓታት አግሶ ትግራይ እንዳይገቡ የአውሮፕላን እንቅስቃሴ እንዲታገድ ፈቅጃለሁ ይላል። የአውሮፕላን እንቅስቃሴ በተለያዩ የቢሮክራሲ ምክንያቶች ወይ ተለቅ ያለ ካርጎ መሸከም የሚችሉ አውሮፕላኖች እንዳይሄዱ ከዚህ ከፍታ በላይ መውረዳቸውም የሚሉ ቴክኒካል የሆኑ ግን ክልከላ የተመሰረቱ ስራዎችን እየሰራ ይከልክላቸው ነው። ደብሊውኤፍፒ እንዳሉ የዓለም ምግብ ፕሮግራም የሚባለው ከ65 በላይ ኮንቮዎች 2 ቀን ያክል ታግተው አፋር ውስጥ እስካሁንም የተራረፈ ሰራዊት አለው። ሌላ ስራ የለውም። ሌላ ቁም ነገር መስራት አይችልም። እርዳታ ኃይል ለትግራይ ህዝብ እንዳይደርስ የማገዝ ስራዎችን ሲሰራ የቆየው ተባብሮ ድርጅት ዋና ጸሐፊ አንቶኒ ጉተሬስ በተደጋጋሚ ስልክ ይደውልለታል፣ ቃል ይገባለታል። ያው ቃል መግባት ችግር የለበትም። አብይ ቃል በገባ ሰከንድ እሷን የምትጻበብ እርምጃ በሉተናንቶቹ በኩል ያዛል። እንደዚህ አይነት መልኩ ነው መንገላታት ያለው። ይህን ቢያንስ በእኛ በኩል ማድረግ የምንችለው የሰፕላይ ችግር እንዳለባቸው እናውቃለን። የሰፕላይ ችግራቸው እንዲፈቱ የሱዳን መንገድ እንከፍትላቸዋል። ምዕራብ ትግራይ ባጭር ጊዜ ውስጥ ነጻ የሚወጣ ይሆናል። የጅቡቲ መንገድ መጠቀም ይችላሉ። ስለዚህ በእኛ በኩል የምናደርገውን ሁሉ እናደርጋለን። አብይና ተባባሪዎቹ እንደሰማሽው የአማራ ልዩ ኃይል እና የቀሩ ጥቂት የአብይ ወታደሮች አንደኛ የሰራዊታችን እንቅስቃሴ ያገቱ መስሏቸው አብዛኛው ላለፉት 8 ወራት ተላላችን በግር ነው ሲንቀሳቀስ የነበረው። እኔም ጀምሮ ሁሉም የትግራይ መንግስት አካላት በግር ነበር ስንንቀሳቀስ የነበረው። ያው ባደረግነው ስራ እስካይ መጣት አሁን በርካታ መኪኖች ይዘን ሰራዊታችን ማንቀሳቀስ የሚያስችለን አቅም የፈጠርን ቢሆንም ድልድይ በመስበር የሰራዊታችን እንቅስቃሴ ለማገዝ የሞከሩ ኖረኞች ናቸው። ድልድይ መስበራቸው ዋና አላማው ግን ከሰራዊት እንቅስቃሴ በላይ በግር እንደሚወጣ ያውቃሉ፣ እንደሚደርስባቸው ያውቃሉ፣ በተግባርም ደርሶባቸዋል። ህዝባችን እርዳታ እንዳይደርሰው ና በረሃብ እንዲያልቅ ለማድረግ ነው። እኛ ማድረግ የምንችለው እንቅስቃሴ እንዲያደርጉ መክፈት ያለብን በር ከፍተን እርዳታ መግባት እንዲችል ነው። ከዛ ውጭ ግን ያው በአንድ እጅ ብቻ ሊያጨበጭብ አይችልም። በዛኛው ወገን ያለው እንቅፋት ለአንድና ለመጨረሻ ጊዜ የሚፈታበት ሁኔታ ካልተፈጠረ ህዝባችን መቸገሩ የሚቀጥል ነው የሚሆነው። ይህ እንዳይሆን ለማድረግ የሚያስችል ስራዎች ግን መስራት እንቀጥላለን።
አሁን እንግዲህ ያለው ጊዜ የእርሻ ጊዜ ነውና ይህንን በተመለከተ የሚሰሩ ስራዎች አሉ ወይ? ቢሮዎች ይንቀሳቀሳሉ? አቅርቦት አለ? ዘር ማዳበሪያ ያሉ ነገሮች አሉ? ተዘጋጅተዋል? እንዴት እየተሰራ ነው? ገበሬው ጋር
አቅም በፈቀደ መጠን ማድረግ የሚቻሉ ነገሮች ለመስራት ይሞከራል። አሁን ያወራነው ያለ ነው 8 ወር ሙሉ የትግራይን ህዝብ ለማጥፋት፣ የትግራይን በረሃብ ለማጥፋት፣ የትግራይ ህዝብ በሬ ሲያርድ፣ የትግራይ ህዝብ ፍየል ሲያርድ የኖረ ሀይል መጠራረግ የጀመረበት ወቅት ላይ ነው ያለ ነው። ስለዚህ የአቅርቦት ይወስ ነው የሚባለው ይሹ ሲሪየስ ችግር ያለበት ነው። ሆን ተብሎ ኢላማ የተደረገ ነው
ማለት እዛ ላይ አቶ ጌታቸው የሰላም ሚኒስትሯ በቂ የሆነ ምግብ ክምችት አስቀምጠን አርሶ አደሩ ደግሞ ማዳበሪያና የመሳሰሉ ነገሮች አድለን የመጣ ነው ብለው በቅርብ ቀናት ተናግረው ነበር እና ያገኛችሁት ነገር የለም?
ምትዘሉንተውና ተወሰኑ አካባቢዎች ማዳበሪያ ከአሁን በፊት የገባ የሚመስለ ማዳበሪያ የተገኘባቸው አካባቢዎች አሉ። የሰላም ሚኒስትሯ ለህዝቡ ምግብ አስቀምጠን ውስጥ ውስጥ ብላ ከሆነ የተለመደ ውሸት ነው። ህዝብን ለማስራብ የሚያስችል ማንኛውም ስራ የሰራ መንግስት ጦርነት የሚያውጅ የሰላም ሚኒስቴር መስመራ ሴት ይህንን ጉዳይ ስላለች በዚህ ጉዳይ ላይ መለስበት ትንሽ ጊዜ ማባከል ነው የሚሆነው። አንዳንድ አካባቢዎች ላይ ከተራድኦ ድርጅቶች ጋር በተባበር የምግብ ሰፕላዮች ሊኖሩ እንደሚችሉ ማለት አሪ ምግብ ብስኩት ውስጥ ውስጥ ያለባቸው አካባቢዎች እንዳሉ አይተናል። ይሄ እኛ ስራ አይደለም። ያው እነዚህ እርዳታ ሰጭ ድርጅቶች ራሳቸው አንድ ልሚያደርጉት ነው። አሁን እየዋራን ያለ ነው ሲስተማቲክ በሆነ መንገድ ታርጌትድ በሆነ መንገድ የጠፋ የግብርና ኢንፍራስትራክቸር ነው እያነሳን ያለ ነው። የጠፋ እርሻ የማረፍ አቅም ነው እያለ ያለ ነው። አንድ ምሳሌ ብቻ ስሻ አንድ አርሶ አደር ያሉኝ እግዚአብሔርም ቸከለብን በበሽታ ቢያጠፋን ምን ነበርበት? የማይበሉትን በሬ በሚያርዱ ሽፍቶች ለምን ያስፈጀናል አለ። አንድ ሻኛ ለመውለት በሬ አርደው እርሻ እንዳያስ የእርሻ መሳሪያዎች ይሰብራሉ፣ ያቃጥላሉ። እንደዚህ አይነት ነውረኛ ተግባር የፈጸሙ ሰዎች 8 ወር ሙሉ የፈጸሙት ከፍተኛ ጥፋት ያለበት ክልል ነው እያወራን ያለ ነው። ያለባት ትግራይ ነው እያወራን ያለ ነው። ስለዚህ የጥፋቱ መጠን ዝም ብሎ የሰላም ሚኒስትር ወደ የገሌ ሚኒስትር የሚባሉ ሰዎች ባወሩት እንትን ላይ ተመስርቶ ሊቃለል የሚችል ነገር አይደለም። ስለዚህ ይሄንን ለመስራት የሚያስችሉ ሰዎች አሁን ባለን አቅም ከኛ አቅም በላይ ነው። ከእርዳታ ሰጭ ድርጅቶች ከሌሎች ግብረ ሰናይ ተቋማት በቀጣይም ግን ብዙ ተአምር የሰራ የትግራይ ኮሚኒቲ አለ፣ በመላው ዓለም ያለ ትግራይ በራሱ አቅም ይህንን ጉዳይ በአጭር ጊዜ ውስጥ መፍታት የሚያስችል ስራዎች እንሰራለን ብለን እናምናለን። የጥፋቱ መጠን ግን ሊቃለል የሚገባው ነገር እንዳልሆነ ማወቁ ተገቢ ይመስለኛል።
ምክትል ጠቅላይ ሚኒስትሩ ባለፈው ሳምንታት የዲፕሎማሲ ሰዎች ጋር አዲስ አበባ ከሚገኙ ጋር ባረጉት ንግግር ሁሉም ያካተተ ውይይት ይደረጋል ብለው ነበረ። ይህንንም ህወሓትን የሚያካትት ነው ብለዋልና ስለዚህ ነገር የሚያውቁት ነገር አለ?
ህወሓት ጋር እደራደራለሁ፣ እገሌ ጋር እደራደራለሁ፣ አልደራደርም ለማለት መብትም ስልጣንም አቅምም የለውም። አሁን ደመቀ በሀይል አስከብሯለሁ ያለው መሬት በሀይል ማስከበር እንደማይችል ብቻ ሳይሆን የአማራ ህዝብና የትግራይን ህዝብ ደም አቃብቶ የራሱን እንጀራ ለመጋገር በሱ ዙሪያ የተኮልኮሉ ጥገኞችን ሀብት በሀብት ለማድረግ የጀመረው የነፍስ ግድያ እንቅስቃሴ በሀይል ማስቆም እንደምንችል በተግባር አሳይተናል። በቀጣይም እንቀጥልበታለን። አሁንም ብዙ የአማራ ወጣቶችን አደናግሮ ለማስፈጀት እየተንቀሳቀሰ ነው። አንዲት ስኩዌር ኢንች መሬት በህገወጥ መንገድ የተወሰደች የትግራይ መሬት ማንም ጥያቄ ሊኖረው ይችላል። ጥያቄ አለ ብዬ አላምንም። ጥያቄ ሊኖረው ይችላል። በህጋዊ መንገድ ብቻ ሊመለሱ የሚችሉ ይህንን ካደረገ በኋላ በሀይል ተደቁሶ ከወጣ በኋላ ከነገሌ ጋር ነው የምደራደረው፣ ከነገሌ ጋር አልደራደርም ለማለት ሞራልም የለውም አቅምም የለውም።
አድማጮች፣ የቃለ ምልልሱን ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ያገኙታል። በሌላ በኩል አቶ ጌታቸው የተከዜ ድልድይን በተመለከተ የተናገሩት ድልድዩን በተመለከተ የሰበሩት የህዋት ታጣቂዎች መሆናቸውን በቅርብ ጊዜም ተመልሶ እንደሚጠገን የኢትዮጵያ መንግስት መግለጹ አይዘነጋም። ወደ ተከታዩ ዘገባችን እናልፋለን። በራያና ካባቢው የከፋ ሰብአዊ ጉዳት ሳይደርስ መንግስቱም ሆነ ዓለም አቀፉ ማህበረሰብ ትኩረት እንዲሰጠው ከዋጃና ጥሙጋ አካባቢ በጦርነቱ ምክንያት ሸሽተው የመጡ የህብረተሰቡ ክፍሎች ለአሜሪካ ድምጽ ገለጹ። የሰሜን ወሎቹና ቆቦና ወልዲያ ከተሞች ከፍተኛ ቁጥር ያላቸውን ተፈናቃዮች እየያዙ መሆናቸውን ተሰምቷል። መስፍን አራጌ ወደ ከቆቦ ከተማ ተፈናቅለው መምጣታቸውን የተናገሩ የዋጃና ጥሙጋ ነዋሪዎችን በስልክ አነጋግሯል። በተከታዩ ዘገባ ይዳስሰዋል።
ራሱን የትግራይ ኃይል ብሎ የሚጠራው አካል ኮረም አላማጣ ዋጃንና ጥሙጋን መቆጣጠሩን ተከትሎ በሺዎች የሚቆጠሩ የአካባቢው ነዋሪዎች አካባቢያቸውን ለቀው ከሰሜን ወሎ ቆቦ እስከ ደሴ በሚገኙት ሮቢት፣ ጎብዬ፣ አራዱም፣ ወልዲያና ሌሎች ከተሞች እንዲሁም በሰሜን ወሎ በሚገኙት አዲስ ቀኝ፣ ራማ፣ ዞብል፣ ጎለሻ፣ ጀመዶ ማርያምና ሌሎች የገጠር ከተሞች ተሰደው መሄዳቸውን አስተያየት ሰጪዎቹ ይናገራሉ። ከዋጃ 15 ኪሎ ሜትር ምሽትን ተገና አድርገው በእግራቸው ተጉዘው ዛሬ ረፋዱ ላይ ቆቦ ከተማ መግባታቸውን አንድ እድሜ ባለጸጋ ገልጸዋል።
መጀመሪያ ላይ ያው ልጆቻችንን ሚስቶቻችንን አሽተን ወደ ቆቦ አድርሼ ተመልሼ ቤት ጠብቃለሁ ብዬ ወደ ቤት ቀርቼ ነበረ። ከዛ ላይ ግን ትላንትና ውሎ ያው ባጃጅ አልቀረ፣ ያው ወጣት አልቀረ፣ በጣም እያሳደዱ ሲውሉ ያው እኔም ቤቴ ውስጥ ያው ተደብቄ ዋልሁኝ።
እነማን ናቸው የሚያሳድዱት?
የህወሓት የትግራይ የመጡ ወታደሮች ናቸው፣ ልዩ ኃይል እነሱ ናቸው። ያው ምንም ውጫጭንም አንድ አቁልፍህን ባለባጃጅን በጥፊ በእርግጫ በዱላ ያው በጥይት ባፈሙዝ ምናምን እያሉ ቢያንስ 20-30 በላይ ባጃጅ ወርሰዋቸዋል። መደብደባችን ማልቀሳችን የሁላ ችግር ቱቅ አልቀረ ምን አልቀረ ምን አልቀረ ያው በሙሉ ተዘርፏን። ጥሙጋ ዋጃ ጥሙጋ አላማጣ ላይ ይሁም ሲያወሩ ነው እንጂ ባይን ያየሁት ዋጃ ጥሙጋ ነው። ወታደርም ነቅሎ ወጣ፣ ልዩ ኃይልም ነቅሎ ወጣ፣ የገባው ሚሊሻም የአማራ ክልል ነቅሎ ወጣ። እኛ እዚያ ላይ ባዶ ቦታ ላይ ያገኙን ያው ብዙ ነገር ብዙ አደጋና ብዙ ችግር አደረሱብን።
የትግራይ ልዩ ኃይል ወይም ደግሞ የህወሓት ኃይል አለ ካሉ እንዴት ብለው ሊመጡ ቻሉ ወደ ቆቦ ከዋጃ?
እኔም አይመጣሁበት ትላንትና ያው እንደዚያ ሲያሳድዱ የሆነ ጉድጓድ ነበረችኝ እና እዛች ውስጥ ገባሁኝ። ከዛች ጨለማ ላይ ተንተረሸ እራሽ ለራሽ እራሽ ለራሽ የሆነ ፕሮጀክት አለ በበቀሎ ውስጥ ለውስጥ አድርጌ ወጣ ወደ ይህ። ከዛ ሲነጋ ወደ ጮቢ ተጠግቼ ያው ወደ ይህ ቆቦ ገባሁ። አሁን
ዛሬ ረፋዱን ከዋጃ ቆቦ ከተማ በእግሩ መግባቱን የሚናገረው ወጣት በበኩሉ በዋጃና አካባቢው ያለው ሁኔታ አሳሳቢና የከፋ ሰብአዊ ጉዳት ሊያስከትል የሚችል ነው የሚል ስጋት አለው።
ትላንትናና ትላንትና ወዲያ የተደበደበው እኛ እየተመታነ እኛ ፈርግጠን ድሬት ነው አመለጥ ነው እኔ ጭድ ውስጥ ነው ተቀርቅል ያደርኩት ለሊት ማለት ነው። ስለዚህ ጥሙጋ ላይ ገብቷን በገጀሙ መከተት ጀምረዋል። ህዝብ እያለቀ ነው። እናቶች እኮ ወጣት እኮ እየደፈሩ ነው። ትላንትና እኮ የሞተው የኔ ታናሽ ወንድም ነው።
ወንድም በትላንትና ሁለት ነው የተገደለው
አይደለም። ከዛሬ 2010 ላይ እኛ በዛ ምክንያት እያሰቃዩን ነው። ህዝብ እየሞተ ነው። የሚደርስልን አካል አንድም አካል የለም። ሰው መሆን እስከሚያስጠላ ድረስ ነው እኛ የምንሰቃየው።
በርካቶቹ የዋጃ ጥሙጋና አላማጣ ነዋሪዎች መኖሪያ ቀያቸውን ለቀው መሰደዳቸውን የሚናገሩት አስተያየት ሰጪዎቹ ጥቂት አቅመ ደካሞችና ሴቶች ግን አሁንም አሉ ይላሉ። የቀሩትም ወደ ቆቦ እንዳይመጡ አደጋ እንደተጋረጠባቸው ነው የሚናገሩት።
አሁን ሲመሰለን ዙሪያውን ትግራይ ልዩ ኃይል እጥብር አድርገዋል። መውጣት ተስኗቸዋል። በቃ አሁን ዋጃ ላይ ባጃጅ፣ መኪና፣ ሱቅ ምናምን ውራጎ በመኪና እየጫኑ እየወሰዱ ነው። አንድም ንብረት የምታገኘው ነገር የለም። ስለዚህ ህዝብ መውጣት አልቻለም። ያለው የተወሰነ ብልጦች አመለጥ ነው። እኛ ትናንትና ኬሻ ውስጥ በጭት ተቆጠረ ነው። ሌላ ክምር ላይ ግማሾቹ አመለጥ ነው። እንደገና ከላሊበላ፣ ከጎጃ፣ ከጎንደር የመጡ ዋጃ ላይ የሚሰሩ የቀን ወዛደሮች ሊሸሽ ስሉ በጥይት ወደ 7 ሰው ተመትተዋል።
የተወሰኑ አንዳንድ ባልሴቶች አዛውንት ትላልቆ እያደረጉ ያርጉ እነኝሉ ይገኙ እንደሆነ እንጂ ሌላው ብዙ ያው ሲያሳድዱ ትላንትና እየሸሸን በረሃ ይገባለ የተመታም አለ። የሚያነሳው ጠፍቶ ነው እንጂ ብዙ ራሱ የወደቀ የሞተ የወደቀ ሰው ይገኛል። ማን ያንሳው ማን ይግባ? ሀብቶች ራሱ እንደታሰሩ ነው ሀው የቀሩት። አሁን ልጆችና ሚስቴ ብቻ ናቸው አስቀድሜ ወደ ቆቦ ያሸሸኋቸው ገና ትላንት ወዲያ ከሶስት ቀን በፊት። ሌላ ግን ንብረታችን ቤታችን በሙሉ እንደ እየተወረረ ነው ያለው። አሁን
ተሰዶ ከመምጣቱ ባሻገር በስደት ላይ ለመኖር የሚያስፈልግን መሰረታዊ ነገሮች አለማግኘታችን ስቃያችንን አክብዶታል የሚል አስተያየት አላቸው ተፈናቃዮቹ።
እኛ እዚህ ጋር ላይ ማንም ዘመድ አዝማድ የለንም። ቤተክርስቲያን ላይ የሆነ ሰንበት ታሪክ የሚበላ አለ። እዛ እየሄድን ቁርስ እየበላን ነው። ከዛ እየለመድን ነው። አንዳንድ የቆበሶ እግዚአብሔር አምላክ የተመሰገነ በየትም ቦታ ላይ እየተንከባከቡን ነው። ማንም ዘመድ የለንም እዚህ ጋር።
የስልክ የመብራትና የውሃ አገልግሎት በአካባቢዎቹ መቋረጣቸውን የደረሰን መረጃ ያመለክታል። ተፈናቃዮቹ ዓለም አቀፉ ማህበረሰብ ይመልከተን፣ መንግስትም የሚጠበቅበትን ያድርግ የሚል መልእክት አስተላልፈዋል።
የትግራይ ህዝብ እንደዚህ አይነት የፌዴራል መንግስት እንዲህ አይነት ስህተት አደረሰብን እያለ እየተናገረ
ነበር ከዚህ በፊት። አሁን እኛ ጋር እየተደረገ ያለውን ነገር እኛ ጋር እየደረሰ ያለውን ሰቆቃ ግን ማንንም ሰው እየሰማልን ለዓለም መንግስት እየደረሰልን ስላልሆነ እንዲደርስልን ነው እኛ የምንፈልገው። በቃ የራያ ህዝብ ወደ አምሳያው ለመመለስ በመፈለጉ ምክንያት ጋር ተኮር ጥቃት እየደረሰበት ነው ያለው። የዓለም ህዝብ ይድረስልን። መንግስትም የሆነ መመሪያ ወርዶልን ባስቸኳይ መቼም ንብረት አናገኝም። ምናልባት ቤቱን ነቅሎ አይወስሩትም። መቼም ሰርተን እንኳን እንድንበላ ወደ ቤታችን ባስቸኳይ ብንመለስ ነው የሚሻለው። አሁን ቆቦ ላይ ብገባ ቆቦ ያለው ህዝብ በሙሉ የአላማጣ ወረዳ ህዝብ ቆቦ ነው ያለው። ብዙ የሚበላው አጥቶ የሚንከራተት አለ። ብዙ ደግሞ ትንሽ በኪስ ብር የያዘ እየገዛ እየበላ ነው አሁን ሳየው። እና በጣም ትልቅ ስቃይ ነው ያለው። እና በአስቸኳይ ገብቶ የሆነ መፍትሄ እንዲደረግልን ነው የምንፈልገው እኛ። ሲመሰረት ለራያ ህዝብ ድረሱላችሁ። በቃ በኋላ ዋይ ዋይ ሞተ እኛ ከቅራቅም የነቀዘ ስንዴ እየተላከልን በኋላ ሞተባቸው ተብሎ የሚረዳልን የሚጠቅምን ነገር አንፈልግ። እኛ መጀመሪያ ላይ ህይወታችን ከብት ታስሯል ይታሰሩ፣ ብር እየተወሰደ ይሙት፣ ምንም ችግር የለም። መጀመሪያ ላይ ለእኛ ህዝብ በኋላ ወንድም አባት ሙቶ በአንተ እርዳታ አንፈልግም። መጀመሪያ ከመሞታቸው በፊት ህዝብ ይድረስልን።
ተፈናቃዮቹ ባነሷቸው ስጋቶችና አጋጠሙን ባሉት ጉዳት ዙሪያ ኮረምን ጨምሮ ራያን፣ አላማጣንና ዋጃን ተቆጣጥሯል የተባለውንና ራሱን የትግራይ ኃይል በማለት የሚጠራውን አካል አመራር ለማግኘት የስልክ መስመር ግንኙነት በመቋረጡ አልተሳካልኝም። የህወሀት ቃል አቀባይ ጌታቸው ረዳ ግን ከትናንት በስቲያ ለአሜሪካ ድምጽ ሬዲዮ በሰጡት መግለጫ አላማጣንና ኮረምን እንደተቆጣጠሩ ጠቁመው ውጊያውን በደቡብና ምዕራብ ትግራይ መቀጠሉን ተናግረው ነበር። በአንጻሩ የአማራ ብሔራዊ ክልላዊ መንግስት በትናንቱ መግለጫው ህወሀትን ወረራ እንደፈጸመበት ከሶ ከስልታዊ መከላከል ወደ ማጥቃት መሸጋገሩን አስታውቋል። የኢትዮጵያ መከላከያ ሰራዊት በህዝብ ግንኙነት ኃላፊው ኮሎኔል ጌትነት አዳነ በኩል ባስተላለፈው መልእክትም ሰራዊቱ ትዕዛዝ በሚሰጠው ጊዜ አስፈላጊውን እርምጃ ሊወስድ የሚያስችለው አቋም ላይ እንደሚገኝ መጥቀሱ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በትግራይ ክልል በሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ አስታወቀ። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲው የኮሚኒኬሽንና የውጭ ግንኙነት ዳይሬክተር በአካል ንጉሴ በክልሉ ከሚገኙ 4 የስደተኛ መጠለያ ጣቢያዎች ሽመልባና ህጻጽ የተባሉ 2 ጣቢያዎች ጦርነቱ በተጀመረበት ወቅት በህወሓት ጉዳት ደርሶባቸው ሲዘጉ ከተበተኑ ስደተኞች መካከል ከ9000 በላይ የሚሆኑት ተሰብስበው ወደ ተቀሩት 2 ጣቢያዎች መግባታቸውን ጠቁመዋል። ይሁን እንጂ አሁን ላይ ተበትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸውን እንዲሁም ከተከዜ ተሻግረው ማይጸብሪ አካባቢ በሚገኙት 2 ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን ተናግረዋል። ስደተኞቹ ያለባቸውን ስጋትና ችግሮች ከመቅረፍ ጋር በተያያዘ ዓለም አቀፍ ማህበረሰብ ኃላፊነቱን እንዲወጣም ጠይቀዋል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር በትግራይ ክልል የሚገኙ በሺዎች የሚቆጠሩ ስደተኞች ጉዳይ በእጅጉ እንደሚያሳስባቸው የገለጹ ሲሆን ከጉዳዩ ጋር በተያያዘ ከህወሓት ወገን እስካሁን የተባለ ነገር የለም። ኬኔዲ አባተ ዝርዝሩን ያሰማናል።
በትግራይ ክልል የሚገኙ የኤርትራ ስደተኞች ላይ ጥቃት በመድረስ ላይ እንደሚገኝ ከተለያዩ አቅጣጫዎች የሚወጡ ዘገባዎችን ዋቢ በማድረግ የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ባወጣው መግለጫ አስታውቋል። ከዚሁ ጋር በተያያዘ ለቪኦኤ ገለጻ ያደረጉት የኤጀንሲው የኮሚኒኬሽንና የውጭ ግንኙነት ዳይሬክተር በአካል ንጉሴ በክልሉ ከሚገኙ 4 የስደተኛ መጠለያ ጣቢያዎች ሽመልባና ህጻጽ የተባሉ 2 ጣቢያዎች ጦርነቱ በተጀመረበት ወቅት ጉዳት ደርሶባቸው መዘጋታቸውንና ስደተኞች መበተናቸውን አስታውሰዋል። ከጣቢያዎቹ ከተበተኑት ከ19000 በላይ ስደተኞች መካከል ከ9000 በላይ የሚሆኑት ከተበተኑበት ተሰብስበው ወደ ተቀሩት 2 ጣቢያዎች መግባታቸውንና ከ5000 በላይ የሚሆኑት ደግሞ በአዲስ አበባ መመዝገባቸውን ጠቁመዋል።
ዳር አካባቢ ሁለቱን የስደተኛ መጠለያ ጣቢያዎች ማለትም ሽመልባንና ህጻጽን ህወሓት ጥቃት ፈጽሞባቸዋል መጠለያ ጣቢያዎቹ። ከዛ ጋር ተያይዞ ስደተኞቹ ወደየ አካባቢውም ወደ ተለያየ ቦታም ተበተኑ። ከዛ የህግ ማስከበሩን ስራ ተከትሎ ያደረግነው ምንድን ነው? አንደኛ አዲያሮሽና ማያኒ ከተከዜ ወዲህ በመሆናቸው ወዲያው ህግ ማስከበሩ ስራ እንደተጀመረ አገልግሎት መስጠት ጀመርን። ከዛ የተበተኑትን ስደተኞች ማሰባሰብ ጀመርን። ወደ 19200 አካባቢ ነበሩ። ከነሱ ውስጥ 9000 አካባቢውን ሽሬ ላይ እያሰባሰብን ማያኒና አዲያሮሽ ላይ ማስፈር ቻልን። ከዛ ተበትነው አዲስ አበባ የገቡ ነበሩ። አዲስ አበባ ላይ ከ5200 በላይ ተመዘገቡ። የኛ በእኛ ግምት አሁንም ከፍተኛ ቁጥር ያላቸው ከአጣዘና ሽመል ጋር የመጡ ስደተኞች አዲስ አበባ ላይ እንዳሉ ነው።
የተበተኑ ሌሎች ስደተኞችንም ለማሰባሰብ ጥረት በሚደረግበት ወቅት የፌዴራል መንግስት ጦር ከትግራይ ክልል መውጣቱን ተከትሎ ስራው መቋረጡን አቶ ባካላንስ ተዋል። ይሁንና ከሽሬ አካባቢ የተገኙ 79 ስደተኞችን አፋር ወደሚገኘው በራህሌ የስደተኞች ጣቢያ በተመድ የስደተኞች ከፍተኛ ኮሚሽን አማካኝነት ለማዛወር ጥረት እየተደረገ መሆኑንም ጠቁመዋል። ይሁን እንጂ አሁን ላይ ተበትነው በሚገኙ ስደተኞች ላይ ጥቃት በመፈጸም ላይ እንደሚገኝ መረጃዎች መኖራቸውን ነው የተናገሩት።
የፌደራሉ መንግስት የተናጠል ተኩስ የማቆም ውሳኔ እንደወሰነና አካባቢውን የህወሓት ኃይሎች መቆጣጠር ሲጀምሩ እዛ ባሉ ሽሬ አካባቢ ተበትነው በነበሩ አዲግራትም በተለያዩ አካባቢዎች ባሉ ስደተኞች ላይ ጥቃት እየተፈጸመ እንደሆነ ሪፖርቶች መውጣት ጀመሩ። ይህን ሪፖርት ከኛም ቀደም ብሎ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር እንዲህ አይነት መረጃዎች እየደረሷቸው እንደሆነ አውጥተው ነበር። መረጃውም እኛም እየተከታተልን ነበር። የሚመጡት መረጃዎች ተመሳሳይ ናቸው። ስለዚህ ስደተኞች ለጥቃት ተጋልጠዋል የሚል መረጃ አለ። ነገር ግን ፌደራል መንግስቱ በሽሬና አካባቢው አሁን ፕሬዘንስ ስለሌለው እንደ አንድ የፌደራል ተቋም እኛም ሙሉ በሙሉ መስራት አንችልም። ምክንያቱም የፌደራል ተቋማት በሙሉ ከክልሉ ወጥተዋል።
አሁን እየተካሄደ ከሚገኘው ግጭት ጋር በተያያዘ ከተከዜ ተሻግረው ማይጸብሪ አካባቢ በሚገኙት ሁለት ጣቢያዎች የሚገኙ ስደተኞችም ለችግር መጋለጣቸውን የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ የኮሙኒኬሽንና የውጭ ግንኙነት ዳይሬክተሩ ባካል ንጉሴ ገልጸዋል።
ይህን ተከትሎ አሁን በቅርቡ እንግዲህ ማይጸብሪ አካባቢ ከተከዜ ተሻግረው ጥቃት መፈጸም ጀምረዋል እና ጥቃቱ እንግዲህ ስደተኞችን መጥሎ የተው አይደለም። ዛሬም ሮይተርስ ያወጣውን ዘገባ አይተ ከሆነ ስደተኞች ችግር ላይ ችግር እንደተፈጠረ እንደሱ አይነት መረጃዎች መውጣት ጀምረዋል እና ዲቴይል አሁን ምን ደርሷል ካልከኝ እሱን እንግዲህ ፈርዘር ማጣራት ይኖርብናል።
በማይኒና አዲያሩሽ የስደተኛ ጣቢያዎች የሚገኙ የኤጀንሲው ሰራተኞች አገልግሎት በመስጠት ላይ እንደሚገኙም የገለጹት አቶ ባካል ስደተኞቹ ካላቸው ስጋት ጋር በተያያዘ በሰሜን ጎንደር አዲስ ጣቢያ ለመመስረት የቦታ ርክክብ መፈጸሙን ተናግረዋል።
እኛ ዞሮ ዞሮ ስደተኞቹን ባለው ሁኔታ ከህወሓት በሚደርሰው ጥቃት ደህንነት እየተሰማን አይደለም የሚል ተከታታይ አቤቱታ በማቅረባቸው ከስደተኛ ተወካዮች ጋርም በተደረገ ተደጋጋሚ ውይይት ተቀያሪ መጠለያ ጣቢያ እንዲመሰረትላቸው ጥያቄ አቅርበው ነበር። ይህንን ለማድረግ ለረዥም ጊዜ ጥረት ስናደርግ ነበር። በመጨረሻ ሰሜን ጎንደር ዳባት ወረዳ ላይ አለማዋጭ የሚባል ቦታ ስደተኞችን ለማስፈር 91 ሄክታር አካባቢ መሬት ተረክበናል እና አሁን የሳይት ፕላኒንግ እየተሰራ ነው። ስደተኞችን ወደዛ አምጥቶ ለማሳረፍ በጣም ከፍተኛ ስራ እየሰራን ነው።
ስደተኞቹ ያለባቸውን ስጋትና ችግሮች ከመቅረፍ ጋር በተያያዘ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣም አቶ ባካል ጠይቀዋል።
አሁን ባለው ሁኔታ ችግሮችን ሲያጋጥሙ ዓለም አቀፉ ማህበረሰብ ችግር ሲፈጠር መንግስትን ከመውቀስ ባለፈ ኃላፊነታቸውን የመወጣት የሚፈለገውን ፈንድ የማቅረብ የሚፈለገውን አገልግሎት የማቅረብ ላይ በጣም ትልቅ ክፍተቶች አሉ ላይ አበክረው እንዲሰሩና ቀርቦ አገልግሎት እንዲሰጡ እንጠይቃለን።
የተመድ የስደተኞች ከፍተኛ ኮሚሽነር ፊሊፖ ጋንዲ ከትናንት በስቲያ ሐምሌ 6 ባወጡት መግለጫ በትግራይ ክልል የሚገኙ በሺዎች የሚቆጠሩ ስደተኞች ጉዳይ በእጅጉ እንደሚያሳስባቸው ገልጸዋል። ኮሚሽነሩ በመግለጫቸው ኤርትራውያን ስደተኞች የአጸፋ ጥቃቶች፣ አፈናዎችና እስሮች እንደተፈጸሙባቸው ተአማኒና የተረጋገጠ ሪፖርት ደርሶናል ብለዋል። በስደተኞቹ ላይ ተፈጽመዋል ስለተባሉ ጥቃቶችና ሌሎች የወንጀል ድርጊቶች ከህወሓት ወገን እስካሁን የተሰጠ ምላሽ የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። አሁን ደግሞ ወደ ሶማሌ ክልል ነው የምንወስዳችሁ። የሶማሌ ክልል ተፎካካሪ ፓርቲዎች የፊታችን ጳጉሜ 1 ለሚካሄደው ምርጫና ከምርጫ በኋላ በክልሉና ሰላምና ልማት ላይ በጋራ የሚመክሩበት ምክር ቤት ማቋቋማቸውን አስታወቁ። የምክር ቤቱ ሊቀመንበርና የምዕራብ ሶማሌ ዴሞክራሲያዊ ፓርቲ ፕሬዝዳንት አቶ ሂርሲ ዶልን አዲስ ቸኮል አነጋግሯቸዋል።
በሶማሌ ክልል የፊታችን ጳጉሜ ለሚካሄደው ክልላዊና ሀገር አቀፍ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የጋራ ምክር ቤት ማቋቋማቸውን የምክር ቤቱ ሊቀመንበር አቶ ሂርሲ ዶል አስታወቁ። የምዕራብ ሶማሌ ዲሞክራሲያዊ ፓርቲን በመወከል የምክር ቤቱ አባል የሆኑት አቶ ሂርሲ የፖለቲካ ፓርቲዎቹ የጋራ ምክር ቤት ቀጣይ ምርጫ በሰላም ለማጠናቀቅ ጠቃሚ ነው ይላሉ።
ብዙ ነገር ለተከበተ ያለው ለምርጫም አሁን የሚካሄደው ምርጫውም ያው አንድ ላይ እንተወያይተን በዛው መሰረት ምርጫው እንዲካሄድ የሚመጣው ችግር ሁሉ ተመካክረን እና ተወያይተን በየጊዜው የሚመጣው ችግር ለመፍታት እና በስድስተኛው ሀገራዊ ምርጫ እንድንካሄድ አስፈላጊ ስለሆነ በዚህ ነው ያቋቋምነው።
ከዚህ በፊት የምዕራብ ሶማሌ ዲሞክራሲያዊ ፓርቲ፣ የኦጋዴን ብሔራዊ ነጻነት ግንባር ወይም ኦብነግ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና ሌሎችም ተፎካካሪ ፓርቲዎች በእጩዎች ምዝገባ፣ በመራጮች ምዝገባ እንዲሁም በሌሎች ምርጫ ነክ ጉዳዮች ዙሪያ በተደጋጋሚ ቅሬታዎችን ሲያቀርቡ ነበር። የምርጫ ቦርድም የእጩዎች ምዝገባን በተመለከተ ቅሬታዎቻቸውን ሰምቶ ማስተካከያ ያደርጎላቸው የነበረ ሲሆን የመራጮች ምዝገባን በተመለከተ የቀረበውን ቅሬታም በምርጫ ቦርድ ምክትል ሊቀመንበር የሚመራ የልዑካን ቡድን ወደ ሶማሌ ክልል ሄዶ የመስክ ምልከታ ካካሄደ በኋላ መጀመሪያ ላይ የተወሰኑ ምርጫ ክልሎችን በኋላ ሙሉ በሙሉ የሶማሌ ክልል ምርጫን ወደ ጳጉሜ እንዲተላለፍ ወስኖ ነበር። አሁን በተቋቋመው የሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት የብልጽግና ፓርቲ፣ ኦብነግ፣ ምዕራብ ሶማሌ እና የነጻነትና እኩልነት ፓርቲዎች አባል የሆኑ ሲሆን የምዕራብ ሶማሌ በሊቀመንበርነት ምክር ቤቱን ለ6 ወር እንዲመራው ተወስኗል። የብልጽግና ፓርቲ የምክር ቤቱ አባል መሆኑ ቅሬታዎችን ከስር ከስር በውይይት ለመፍታት ጠቃሚ ነው ብለው እንደሚያምኑ ነው አቶ ኤርሲ የሚገልጹት። እንደ አቶ ኤርሲ ገለጻ ምክር ቤቱ ከምርጫ ነክ ጉዳዮች ባሻገር ፓርቲዎች ወደፊትም ክልሉን በሚመለከቱ ጉዳዮች በጋራ የሚመክሩበት ይሆናል።
ሰላም ለክልሉ ያው ሀገር ጉዳይ ስለሆነ ለሰላምም ለጸጥታ ለሁሉ ነገር ተመካክረን ነው የምንካሄደው።
ምክር ቤቱ ይህን አገልግሎትም ለዚህ ዓላማ አገልግሎት ይሰጣል ማለት ነው።
ይሄ ሁሉ ዓላማው አለ ማለት ነው።
ምክር ቤቱን ከ6 ወር በኋላ ኦብነግ በሊቀመንበርነት እንዲመሩ አስቀድሞ መወሰኑንም አቶ ኤርሴ ለቪኦኤ ገልጸዋል። በዚህ የሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት በክልሉ ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት የሚወዳደረው ኢዜማ ያልተሳተፈ ሲሆን ያልተሳተፈበትን ምክንያት እንደማያውቁ አቶ ኤርሴ ተናግረዋል። ከክልሉ ኢዜማ መረጃ ለማግኘት ያደረግነው ጥረት አልተሳካም። ስድስተኛው ብሔራዊ ምርጫ ሰኔ 14 ቀን 2013 ዓ.ም ከሶማሌና ሀረሪ ክልል እንዲሁም በአማራ፣ አፋር፣ ኦሮሚያና ቤኒሻንጉል ጉሙዝ ክልል ካሉ የተወሰኑ ምርጫ ክልሎች በስተቀር በ436 የምርጫ ክልሎች ምርጫ ተካሂዶ ብልጽግና ፓርቲ መንግስት መመስረት የሚያስችል ድምጽ ማግኘቱን ብሔራዊ ምርጫ ቦርድ ይፋ ማድረጉ ይታወሳል። በሶማሌ ክልል የሚካሄደው ምርጫ የክልሉን ገዢ ፓርቲ እንዲሁም ክልሉን ወክሎ ለህዝብ ተወካዮች ምክር ቤት የሚሳተፉትን የሚመርጡበት ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በወንዶች የተሞላው የሶማሊያ ከፍተኛ መሪዎች ጉዳይ በቃ ያሉት ዩሱፍ ሀጂ አዳን ለፕሬዝዳንትነት እንደሚወዳደሩ አስታውቀዋል። የአሜሪካ ድምጽ ዘጋቢ መሐመድ ካይ ተግዳሮታቸውን ጨምሮ በዚህ ዘገባ ይዳስሰዋል። አዳነች ሳይ ታቀርባለች።
ፋውዚያ ዩሱፍ ሀጂ አዳን ከተመረጡ 7 መሪዎቹ ያላደረጉት ላሉት የጸጥታ ጉዳይ ለኢኮኖሚያዊ ተሳትፎና ለትምህርት እድሚያ በመስጠት ለሀገሪቱ አዲስ ህይወት እንደሚያመጡ ተናግረዋል።
Waiting for men for so long to sort out the problems of Somalia, but till today we see that
ወንዶች የሶማሊያን ችግር እንዲፈቱ ስንጠብቅ ኖረናል። አሁን ግን መፍትሄ እንዳላስገኙ አይተናል። ስለሆነም ለፕሬዝዳንትነት ለመወዳደር ወስኛለሁ። ከወንዶች በተሻለ እንደምሰራ አልጠራጠርም። የእስልምና ሃይማኖት ሴቶች በፖለቲካ እንዳይገቡ፣ በርዕሰ ብሔርነት እንዳያገለግሉ ወይም ከዛ በላይ እንዳይሆኑ አያግድም። ባንግላዴሽን ብንመለከት ካለፉት 50 ዓመታት ወዲህ ከሞላ ጎደል ሴት መሪዎች ናቸው ሲተካኩ የቆዩት። ባንግላዴሽ ደግሞ ከሙስሊሙ ዓለም እጅግ ወግ አጥባቂ የምትባል ሀገር ናት። በህዝብ ብዛት ቀዳሚ ቦታ በምትይዘው ኢንዶኔዥያም ሴት መሪ ነበሩ። ፓኪስታንም እንዲሁ። ሌሎች ብዙ በኃላፊነት የሚሰሩ ሴቶች አሉ። በታንዛኒያና በሲንጋፖርም እንደዚሁ። በመጪው ጥቅምት ወር እንዲደረግ የታቀደው የሶማሊያ ምርጫ በቀጥታ አይካሄድም። በጎሳ የተወከሉ የምክር ቤት አባላት ቀጣዩን ፕሬዝዳንት ይሰይማሉ። አብዱራህማን ኦማርን የመሳሰሉት የሞቅዲሾ ነዋሪዎች እድሉን ካገኙ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ፋውዚያ ለውጥ ሊያመጡ እንደሚችሉ ገልጸዋል። ሶማሊያ ውስጥ ሴት ለፕሬዝዳንትነት መወዳደርን በበጎ እንደሚቀበሉ ነው አብዱራህማን ኦማር የተናገሩት። ሚስስ ፋውዚያ የተፈተኑ ናቸው። ለአመራር የሚያበቃ እውቀትና ራዕይ ያላቸው ሴቶች በብዙ የስልጣን ቦታዎች ሰርተዋል። እናም ሴቶች ለፕሬዝዳንትነት ከተመረጡ ወደ አዎንታዊ ለውጥ ሊያመሩ ይችላሉ ነው ያሉት። ሶማሊያ ወግ አጥባቂ ዘዬ ያላት ሙስሊም ሀገር ናት። ስለሆነም አብዛኞቹ የሀገሪቱ ዜጎች የሴት መሪነትን ላይቀበሉ ይችላሉ። ከእነሱም አንዱ ዑመር ሐሰን ናቸው። ሴት ሶማሊ ውስጥ ለመሪነት መወዳደርን እንደማይደግፉ ነው የተናገሩት። የሶማሊያ ባህልና የእስላም ልምድ ሴቶች ከፍተኛ ኃላፊነትን የሚጠይቁ ትልቅ የስልጣን ቦታዎች እንዲይዙ አይፈቅድም ይላሉ።
አንዋር አብዲ ፈታህ የተባሉ በሶማሊያ ብሔራዊ ዩኒቨርሲቲ የሚያስተምሩ ተንታኝ በበኩላቸው አውዚያ በፓርላማው ምርጫ በፕሬዝዳንትነት ሊመረጡ አይችሉም ባይባልም ስር በሰደዱ ባህሎችና ልምዶች ለማለፍ ይገደዳሉ ብለዋል።
It's democratic majority to see women vying for the head of state in Somalia.
ሴቶች የሶማሊያ ርዕሰ ብሔር ለመሆን ሲወዳደሩ ማየት የዲሞክራሲ መዳበርን ያመለክታል። በምክር ቤቱ 30% መቀመጫዎችን እንዲያገኙ የሚጠበቁት ሴቶችና ጥቂት አዲስ አመራር እንዲኖር የሚፈልጉ ወንዶች ሊደግፏቸው ይችላሉ። ነገር ግን የመሪነት ቦታን ሊይዙ የሚችሉ ወንዶች ብቻ ናቸው የሚለውን በሶማሌ ባህል ስር የሰደደውን አስተሳሰብ ከሚከተሉት ወገኖች ከባድ ተግዳሮት ሊገጥማቸው ይችላል።
የሶማሊያ ምርጫ ሂደትን አስመልክቶ በፖለቲካ መሪዎች መካከል ልዩነቶች በመፈጠራቸው ባለፈው ወር መካሄድ የነበረበት ምክር ቤታዊና ፕሬዝዳንታዊ ምርጫ እንዲዘገይ ተደርጓል።
የተከበራችሁ አድማጮች፣ ፕሮግራማችን ተጠናቋል። አብራችሁ አመሽሎት ሲሆን ግርማ ነበርኩ። ደን ሰላም።